Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ይስጥልኝ፣ እንደምን አመሻችኋል ጋቢና ተከታታዮች። የዕለተ አርብ ሚያዝያ 29 2013 ዓ.ም ተመረጥ ምሽት ዝግጅታችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ስርጭቱን ጀመረ። በምሽቱ ዝግጅታችን በእንጉዳይ ማብቀል ስራ ውስጥ የተሰማራ አንድ ወጣት እንግዳ አድርገን ጋብዘናል።
እዛ ላይ ከነበረው ውድድር ኦልሞስት ከአፍሪካ ከተመረጡት 46 አንዱ መሆን ችያለሁ። ከኢትዮጵያ በእርግጥ ብቸኛው ነኝ።
እንግዳችን ዮናታን በቀለ ይባላል። በዚህ ብዙም ባልተለመደ ስራ ውስጥ ተሰማርቶ ስላገኛቸው ስኬቶች በምሽቱ ያጋራናል። ብሔራዊ ምርጫ ቦርድ የመራጮች ምዝገባ ጊዜ ማራዘሙንና ሌሎች ወቅታዊ ጉዳዮችን የሚዳስሱ የሀገር ውስጥና የውጭ ዘገባዎችንም ማሰናድተናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አመሻችኋል። በኦሮሚያ ክልል ህግን የማስከበር እርምጃ ህግን የተከተለ መሆን አለበት ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። ኢሰመኮ ለሶስት ወራት ያህል ከዳር 11 2013 ዓ.ም እስከ ጥር 4 2013 ዓ.ም ባለው ጊዜ ውስጥ ኦሮሚያ ውስጥ በሚገኙ 21 እስር ቤቶች ውስጥ የእስረኞችን አያያዝ በተመለከተ ክትትል ማድረጉን ገልጾ በትላንትናው ዕለት ባወጣው መግለጫ የእስረኞች ሰብአዊ መብት አያያዝ ሁኔታ እንዳሳሰበው አስታውቋል። ኮሚሽኑ የተመለከታቸው እስር ቤቶች የአርቲስት ሀጫሉ ሁንዴሳ ግድያን ተከትሎ በቁጥጥር ስር የዋሉ ተጠርጣሪዎችን ጨምሮ ሌሎች በወቅታዊ ሁኔታዎች ምክንያት የተያዙ የሚባሉ ብዛት ያላቸው እስረኞች የሚገኙባቸውና ተደጋጋሚ ቅሬታዎች የሚቀርቡባቸው መሆኑንም አስታውቋል። ኮሚሽኑ በጎበኛቸው ፖሊስ ጣቢያዎች ውስጥ በእስር ላይ የሚገኙ ሰዎች ሰብአዊ መብቶች አያያዝ ሁኔታ እጅግ አሳሳቢና በአፋጣኝ ሊሻሻል የሚገባውም ነው ብሏል። በጉዳዩ ላይ የኦሮሚያ ፖሊስ ጀኔራል ኮሚሽነር አራዳ መርዳሳንም ሆነ የክልሉ ጠቅላይ አቃቢ ሕግ ሁሴን ኡስማንም በተደጋጋሚ ለማግኘት ያደረግንላቸው የስልክና የቴክስት መልእክት ምላሽ አላገኘም። ዘገባው የናኮር መልካ ነው። ብሔራዊ የምርጫ ቦርድ በአብዛኞቹ ክልሎችና ሁለቱ የከተማ አስተዳደሮች የመራጮች ምዝገባን አራዘመ። ቦርዱ ግጭት በነበረባቸው የተለያዩ የሀገሪቱ አካባቢዎችም በመንግስት የጸጥታ ድጋፍ ታግዞ በዛሬው ዕለት ምዝገባ መጀመሩን አስታውቋል። ከሶስት ቀናት በፊት በተሰበሰበው አሃዝ ለስድስተኛው ብሔራዊ ምርጫ 28.7 ሚሊዮን መራጮች መመዝገባቸውንም ይፋ አድርጓል። ብሔራዊ የምርጫ ቦርድ በዛሬው ዕለት ባወጣው መግለጫ ከአፋርና ከሶማሌ ክልል በስተቀር የመራጮች ምዝገባ ዛሬ ይጠናቀቅባቸው የነበሩ የሰባት ክልሎችና የሁለት ከተማ መስተዳደሮች የምዝገባ ጊዜ ከአንድ ሳምንት እንደተራዘመ አስታውቋል። ዘገባው የአዲስ ቸኮል ነው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ጄፍሪ ፊልትመን ትላንት በአስመራ በኤርትራ ፕሬዚዳንት ኢሳያስ አፈወርቂ ጋር ተነጋግረዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሁፍ ፕሬዚዳንት ኢሳያስና የዩናይትድ ስቴትሱ ልዑክ ትላንት ከቀትር በኋላ 4 ሰዓት የፈጀ ውይይት እንዳካሄዱም ገልጸዋል። ፕሬዚዳንት ኢሳያስ የአፍሪካ ቀንድ ችግሮችን ለመፍታት በሚደረጉ ጥረቶች ኤርትራ ከዩናይትድ ስቴትስ ጋር በትብብር ለመስራት ዝግጁ መሆኗን ለዩናይትድ ስቴትሱ ልዑክ ያረጋገጡላቸው መሆኑንም የማስታወቂያ ሚኒስትሩ አክለው ገልጸዋል። አምባሳደር ፌልትማን በበኩላቸው በአፍሪካ ቀንድ ባሉ አበይት ችግሮች ዙሪያ የዩናይትድ ስቴትስ አስተዳደር ያለውን አመለካከት ያብራሩ መሆኑን የአቶ የማነ ገብረ መስቀል የትዊተር ጽሁፍ አመላክቷል። አምባሳደር ጄፍሪ ፊልትማን ረቡዕ በካይሮ ከግብፁ ፕሬዚዳንት አብዶል ፈታህ ኤልሲሲና ከውጭ ጉዳይ ሚኒስትሩ ሳሜህ ሹክሪ ጋር ተገናኝተው መነጋገራቸውን ዘገባዎች አመላክቷል። ልዩ ልዑኩ ዛሬ ወደ ሱዳን ያመሩ ሲሆን የፊታችን እሁድ ደግሞ ወደ አዲስ አበባ እንደሚጓዙም ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያገኘነው መረጃ አመላክቷል። አድማጮች፣ ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትስአፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ብሔራዊ ምርጫ ቦርድ በአብዛኞቹ ክልሎችና ሁለቱ የከተማ አስተዳደሮች የመራጮች ምዝገባ ማራዘሙን አስታውቋል። ቦርዱ ግጭት በነበረባቸው የተለያዩ የሀገሪቱ አካባቢዎችም በመንግስት የጸጥታ ድጋፍ ታግዞ በዛሬው ዕለት ምዝገባ መጀመሩን የገለጸ ሲሆን ከሶስት ቀን በፊት በተሰበሰበ አሃዝ መሰረት እስካሁን ለስድስተኛው ብሔራዊ ምርጫ 28.7 ሚሊዮን መራጮች መመዝገባቸው ይፋ ሆኗል። ባልደረባችን አዲስ ቸኮል ተጨማሪ አለው።
ብሔራዊ ምርጫ ቦርድ በዛሬው ዕለት ባወጣው መግለጫ ካፋርና ሶማሌ ክልል በስተቀር የመራጮች ምዝገባ ዛሬ ተጠናቀቀባቸው የነበሩ የሰባት ክልሎችና የሁለት ከተማ መስተዳድሮች የምዝገባ ጊዜ በአንድ ሳምንት እንደተራዘመ አስታውቋል። የቦርዱ የኮሙኒኬሽን ዳይሬክተር ሶሊያና ሽመልስ ለቪኦኤ በሰጡት ቃል ምርጫ ይካሄድባቸው የነበሩ ቀናት ብሔራዊ በዓላት በመሆናቸውና በአንዳንድ ቦታዎችም የምዝገባ ጊዜ ሊጠናቀቅ ሲል የምርጫ ጣቢያዎች ሊያስተናግዱ ከሚችሉት በላይ በርካታ መራጮች ለምዝገባ በመምጣታቸው የምዝገባውን ጊዜ በአንድ ሳምንት ማራዘም አስፈልጓል ብለዋል።
ያየናቸው ሁለት ዋና ዋና ነገሮች ምንድን ነበሩ? አንደኛው የመራጮች ምዝገባን ያራዘምንበት ወቅት ብዙ የበዓል ቀናት ነበሩ፣ 4-5 የበዓል ቀናት በመሀል ላይ በተከታታይ በመኖራቸው የተነሳ። ሁለተኛው ከዚህ ጋር ተያይዞ ደግሞ የሚነሳው ችግር ምንድን ነው? የተከፈቱባቸውን ቦታዎች ቢሆንና መራጮች የመዘገቡባቸው ቦታዎች ቢሆን በተለይ ቀን ዴድላይን ደረሰ ወይም የጊዜ ገደብ ሊጠናቀቅ ነው ሲባል ከፍተኛ ፍላጎት በአንዴ ስፓይክ ያደርግና 1500 ሰዎች በአንድ ምርጫ ጣቢያ ላይ መመዝገብ የሚችሉት መጠን ቶሎ ያልቃል። ያ ሲሆን ውስጥ ጣቢያዎች መክፈት አለብን። እኛ የደረስንበት ምንድን ነው? ምርጫ ጣቢያዎቹን ውስጥ ጣቢያ ከፈትልን ብለው ሪፖርት ካደረጉ በኋላ እና ይህን ውስጥ ጣቢያ መከፈት እኛን አናውንስ ካደረግ ነው የታወቀን በኋላ ባለው ጋፕ ላይ ያሉት ቀናት በጣም ሰፊ ናቸው። በተለይ ጊዜ ገደብ ባለባቸው እና በተራዘመባቸው ጊዜያቶች ወቅቶች ያሰብነውን ያህል ሰዎች ይህን ውስጥ ጣቢያዎቻችንን ቶሎ ከፍተን መመዝገብ አልቻልንም። ስለዚህ ሁለቱ ዋና ዋና ምክንያቶች ሆነው በተጨማሪ ሰባት ቀናት በነዚህ ዛሬ የጊዜ ገደባቸው ይጠናቀቅ የነበሩት ላይ ተጨምሮ ምዝገባዎች እንዲካሄድ ነው።
አዲስ አበባ ላይ በተለይ በጋራ መኖሪያ ቤቶች አካባቢ ተጨማሪ ምርጫ ጣቢያዎች የሚከፈቱ መሆኑም ተነግሯል። ይህ ለአንድ ሳምንት የተራዘመው ቀነ ገደብ ከሌሎች ክልሎች ዘግይተው የመራጮች ምዝገባ የጀመሩትን የአፋርና ሶማሌ ክልሎች እንደማይመለከት ነው ሶሊያና ሽመልስ ያስታወቁት። ሆኖም በሁለቱም ክልሎች የመራጮች ምዝገባ በጥሩ ሁኔታ እየተካሄደ እንዳለም ነው የኮሚኒኬሽን ዳይሬክተሯ ለቪኦኤ የገለጹት። በሌላ በኩል በግጭት ምክንያት የመራጮች ምዝገባ ባልተካሄደባቸው በኦሮሚያ ክልል አራቱ የወለጋ ዞኖች፣ በቤኒሻንጉል ጉሙዝ የካማሺ ዞን እንዲሁም በአማራ ክልል የኦሮሞ ብሔረሰብ ዞን የመራጮች ምዝገባ ዛሬ መጀመሩን ሶሊያና ሽመልስ አክለው ገልጸዋል። በሰሜን ሸዋ ዞን አጣዬና በከማሺ ዞን ሴዳል ወረዳዎች ብቻ ምርጫው እንዳልተጀመረ ነው ሶሊያና ሽመልስ የገለጹልን።
ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉድሩ አራቱም ላይ ምንም አይነት የመራጮች ምዝገባ አላካሄድንም ነበረ። ዛሬ ነው ገና የምንጀምረው። እነዚህ አራቱ ዞኖች ላይ እንግዲህ ወደ 30 የሚጠጉ የምርጫ ክልሎች አሉን፣ እኛ ኮንስቲትዌንሲ የምንላቸው ማለት ነው። 24 ላይ የመራጮች ምዝገባ ከዛሬ ጀምሮ ለሁለት ሳምንት እናደርጋለን። ኦልሬዲ ያሳውቀናል። ይሄ አራቱ ወለጋዎች ላይ ብቻ አይደለም፣ ቤኒሻንጉል ጉሙዝ ክልል ካማሽ ዞን ላይ ከአንድ ምርጫ ክልል በስተቀር ስጥቤት ተደርጎ የነበረ የመራጮች ምዝገባ ካማሽ ላይም እንጀምራለን። የቁሳቁስ ስርጭት ጨርሰናል፣ አስፈጻሚዎቻችንን ማሰልጠነናል፣ እዛው ቤኒሻንጉል ውስጥ ማለት ነው። ስለዚህ እሱም ከአሁን ጀምሮ ለሁለት ሳምንት የሚቆይ ይሆናል ማለት ነው። ሌላኛው በጸጥታ የተነሳ ስጥቤን ተደርጎ የነበረው ደግሞ የአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ሶስት ምርጫ ክልሎች ማለት ነው። የመራጮች ምዝገባ ሊጀመር ብሎ በተለያዩ ግጭት ስጋቶች የተነሳ ሰስፔንድ የተደረገ ነበረ። እሱን ደግሞ ጀምረናል። እሱም እንዲሁ ከዛሬ ጀምሮ በሚቀጥሉት ሁለት ሳምንታት ደግሞ የሚቀጥል የመራጮች ምዝገባ ማለት ነው። ቁሳቁስ ስርጭትም ጨርሰናል።
የመራጮች ምዝገባ ከዚህ በፊትም ለ15 ቀናት ተራዝሞ እንደነበረ የቦርዱ መግለጫ አስታውሷል። ከሶስት ቀን በፊት በተሰበሰበ አሃዝ ይመዘገባሉ ተብለው ከሚጠበቁ 40 ሚሊዮን መራጮች መካከል 28.7 ሚሊዮኑ እንደተመዘገቡ የቦርዱ ዳይሬክተር ሶሊያና ሽመልስ አስታውቀዋል። ይሁንና የህዝብና ቤቶች ቆጠራ ባለመካሄዱ ከተገመተው በላይ መራጭ ሊመጣ ቢችል በሚል ታሳቢ 50 ሚሊዮን መራጮችን ለማስተናገድ የሚያስችል ዝግጅት መደረጉን ነው ዳይሬክተሩ የገለጹልን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስም ለዘገባው እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ቀጣዩ መሰናዷችን የምሽቱን እንግዳችንን ያስተዋውቀናል። ዮናታን በቀለ ብዙም ባልተለመደው የእንጉዳይ ማብቀል ስራ ውስጥ የተሰማራው ሺታኪ ድርጅት መስራች ወጣት ነው። የዛሬ 9 ዓመት የሐዋሳ ዩኒቨርሲቲ የድህረ ምረቃ ተማሪ በነበረበት ሰዓት የጀመረው ስራ ኑሮውን እንዲያሸንፍ ከማገዙ በተጨማሪ በተለያዩ በተለያዩ የዓለም ከተሞች እየተዟዟረ ልምድ የሚቀስምበትን መልካም እድል ፈጥሮለታል። ሀብታሙ ስዩም ከዮናታን ጋር አጭር ቆይታ በማድረግ ስለ ስራውና በስራው ውስጥ ስላሉ ውጣ ውረዶች አናግሮታል። ዮናታን አስቀድሞ እንዴት ወደዚህ ስራ እንደገባ ይነግረናል።
ኮስ ዩኒቨርሲቲ ማስተርሲን የዛሬ 9 ዓመት እየተማርኩኝ እያለ እንዳጋጣሚ ሆኖ ላብራቶሪ ላይ ቲሹ ካልቸር ሲሰራ ይሁን ኖርማል በሆርቲካልቸር ማስተርሲን እየሰራሁ ነበር። ያኔ ግን መሹም ማይክሮኦርጋኒዝም እንደሆነ አላውቅም ነበር። ስለዚህ ይሄ ያስገረመኝ ጀምር በኋላ ላይ ሳነብደገን ኢትዮጵያ በሚሊዮን የሚቆጠር ዶላር ኢንቨስት አድርጋ መሹም እንደምታስመጣ ከትንሹ ፔኒስሊን ጀምሮ በጣም ትላልቅ የምንላቸው የካንሰር መድኃኒቶች ከመሹም እንደሚዘጋጁ፣ አትክልትም እንስሳም ያለው የኒውትሪየንት ኮንቴንት ከማንም ጋር መሹም እንደሚበልጥ፣ እንዲሁም ስጋ ማለቱ በተለይ የስጋ አፉ ውስጥ ያለው ኢንዛይም ስጋንና መሹም የሚለየው አንድ መሆኑን፣ ስለዚህ አሰራሩ ተስተካክሎ ኮምፕሊትሊ ስጋን ሰብስቲቱት ማድረግ መቻሉ፣ ካንሰር ታማሚዎች በጣም የሚመከር መሆኑን ከለ ፕሬዠር ላለባቸው ኮሌስትሮል፣ እነዚህን ሳይ ፋይናት መሹምን ለምን አናመሽተ አላመሽተውም ወደሚለው ስሜት ገባው። ትምህርቴን ማስተርሴን ሪሰርቼን ተርኬ ግን ፕሬዘንት ሳላረግ ተከራይቼ ለመጀመር ፈለግ። ይሄ ነው የጀመርኩበት ሁኔታ።
በእንጉዳይ ማብቀል ስራ የሚሰማሩ ሰዎች ያን ያክል የበዙ እንዳልሆኑ ይነገራል። ይሄ የሆነበት ምክንያቱ ምንድን ነው? ስራው ልፋት ያለው ነው ወይንስ ኢትዮጵያ የአየር ሁኔታዋ ለዚህ ምርት ምቹ አይደለም?
በጣም የሚገርምህ ኖርማሊ በጣም የተለያዩ ሀገራት ላይ ያሉ እንጉዳይ ማመቻዎችን ገምቻለሁ። እናንተም በኦልሞስት 30 ከተሞች ላይ አሜሪካን አይቻቸዋለሁ ማመቻዎችን። ግን የሚገርመው ሙሉ ለሙሉ ኤሌክትሪካል ሲስተም አድርገው የሚጠቀሙት በጣም ትላልቅ ኤሌክትሪክ የሚጠቀሙት የአዲስ አበባና ዙሪያ ቴምፕሬቸር ፎርም ለማድረግ ነው። እንዲሁም ያለውን የአየር ሁኔታ ማለት ነው። ፖቴንሻል አለን መሹምን በቀላሉ ግሮ በፕሮዳክሽን ሲስተሙ ላይ መደባበቅ አለ። ውጭ ሀገርም ይደብቀዋል። ሰው ቢዝነሱ አሁን ላይ ገና ወደ ኤክስፖርት ተነስቶ ነው አሁን ኦልሞስት ወደ 50 ቢሊዮን ዶላር የሚንቀሳቀስበት። ሰው እነዚህ ካምፓኒዎች እጅግ ትልቅ ምርት ያመርታሉ። ግን መሹም በቀላሉ የሚመረት ስለሆነ አብዛኛውን ጊዜ የቴክኖሎጂና የአመራረት አደባበቅ መደበቅ፣ እንዲሁም ፐብሊሽ የሚሆኑትም ላይ በጣም የትልቅ አይነት አሰራር የመልቀቅ እና ግራ የማጋባት ሁኔታ አለ። ተመሳሳይ ነው ሰርች ያኔ ካየሁት በኋላ ወደ ማንበቱ ስገባ በጣም ብዙ ጊዜ ፌል አድርጌ ነበር። መደባበቁ ስላለ ማንም ሊያሳይ ፈቃደኛ አልነበረም። ሁለተኛው በመሹም ላይ ያለው የዘር ችግር ነው። እንግዲህ እንደምታውቀው ኬንያና ኡጋንዳ፣ ታንዛኒያም ወደ ማምረቱ በስፋት ለመግባት እየሰሩ ነው። ግን አብዛኛውን ጊዜ ከቻይና ነው ኢምፖርት የሚደረገው ዘሩ። ኢትዮጵያ ውስጥ ደግሞ ከቻይና ዘር ኢምፖርት ከተደረገ ግድ በአግሪካልቸር ሴንተር ሰርች ሴንተር ማለት አለበት። ሰው ጥሩ አይደለም። ግን ቲሹ ካልቸር መስራት የሚያስችል ቴክኖሎጂ ያላቸው የተወሰኑ ኢንስቲትዩሽኖች ነበሩ። ሰው እንዲሁ ግን አብዛኛዎቹ ነገር ሞዲፋይ ተደርጎ ማምረት እንችል ነበር እንሳም ነበር። ሰው ይሄ ቬሪ ቢግ ቻሌንጅ ነው። አሁን ላይ ምናልባት ይሄ ነገር በተለይ የኤስኤስቲቲ ፋውንዴሽን እና ኮድ ፋሚሊ ፋውንዴሽን የአይዋ ከዩኒቨርሲቲ ኦፍ አይዋን ጨምሮ ባደረጉልን ነገር ይሄ የላብራቶሪውን ቆንጆ ተደርጎ ኢቨን ከኡጋንዳን ዘር ከኛ የሚወስድበትን አይነት ማድረግ የቻልንበት ጊዜ ላይ ደርሰናል። ግን ከዚህ በፊት የነበሩት እነዚህ ትላልቅ ችግሮች ናቸው። ሌላው በጣም ሰው መሽሩም በጣም ሾርት ላይፍ ትንሽ ነው። ሰው ቶሎ ወደ ማርኬት መሄድ አለበት። ማርኬትን ሄደ በኋላ በፎም ነው መታሸግ አለበት። እንደገና ደግሞ ሂሚዲቲ ሜንቴን የሚያደርግ ፍሪጅስ መቀመጥ አለበት የቀናት እድሜ እንዲኖረው። ድራይ ከሆነ በኋላ ህብረተሰባችን ያንን መጠቀም ብዙ አለበን። ስለዚህ ይህም አንዱ ሌላው ቻሌንጅ ነበር። ስለዚህ እነዚህ መሰረታዊ የነበሩት በእንጉዳይ ላይ ችግሮች ነበሩ።
ዮናታን፣ ከሁለት ዓመት በፊት ይመስለኛል እዚህ ዋሽንግተን ዲሲ በተዘጋጀው ያሊ በሚሰኘው የወጣት አፍሪካዊ መሪዎች መርሃ ግብር ተሳታፊ ነበርክ። ከዚያ ያገኘኸው ልምድና እውቀት በስራህ ላይ እንዴት እያዋልከው ነው?
በጣም ኖርማሊ ማንዴላ ዋሽንግተን ፌሎውሺፕ በጣም የፕሮፌሽናል ታሪክ እንደገና ደግሞ የቢዝነሱንም እንደ ካምፓኒ የለወጠ ሂደት ነው። ስለዚህ ማንዴላ በጣም እጅግ የረዱን በአፍሪካ ላይ ያሉ ወጣት የቢዝነስ መሪዎችን በተለይ ሌሎችን መገናኘት የቻልኩበት ነው። እንግዲህ በዚህም የተነሳ አሁን ላይ የተለያዩ ሀገራት ኖርማሊ ምሽሩም ምርቶችን ጨምሮ በአፍሪካ ሀገራት ለመላክ የሚችልባቸውን ስራዎች መስራት ያስቻለኝ አንዱ ነው። ሌላው ደግሞ ከአሜሪካ ኢንስቲትዩሽኖች ጋር አሁን ለምሳሌ ከዛይነበክበት ዩኒቨርሲቲ ኦፍ አይዋ ቢዝነስ ሊደርሽፕ እዛ ላይ መማር ችያለሁ። እንደገና ደግሞ ፓፓጆን በኢንተርፕሽ መመረቅ ችያለሁ። ግን ከዛ በተጨማሪ ግን አሁን ራሱ ኮቪድ ራሱ እንደዚህ ችግር በሆነበት ጊዜ ከአምስት የተመራቂ ተማሪዎች ኢንተርንሺፕ እኔ ያ ሊሰሩ ችለዋል። በዚህም እኔ በተለይ አሜሪካ ማርኬት ላይ ኤክስፖርት የማድረግበት ምርቶችን ማስታወቅ የሚችልበት እንደገና እዛ ካሉ አምራቾች ጋር አንድ ላይ ኮላቦሬት አድርገን መስራት የምንችልበትን ነገር እንዲሁም የተለያዩ በሹም እንዴት ኢትዮጵያ ተጠቃሚ ልትሆንበት የምችልበትን መንገድ ጥናት ሲያደርጉ ቆይተዋል። ስለዚህ ለሀገሬ ምን መሆን ችሏል? ቬንቸር ስኩል አይዋ ዩኒቨርሲቲ ኢትዮጵያ መጥቶ ወጣት ሴት ኢንተርፕሪነሮችን የሚያሰለጥንበትን ነገር ከሀዋሳ ዩኒቨርሲቲ እና አዳማ ዩኒቨርሲቲ ላይ አሁን ከአንድ ወር በኋላ የሚዘመር ነገርን ኖርማሊ ይሄ ከ200 ተወዳዳሪዎች ሊያሸንፍ የቻለበት ፕሮጀክት ነው። በዚሁ ማንዴላ ዋሽንግተን ከፈጠረልን ኮኔክሽን ነው። ሌላው ከዩኤስ ኤድ ሲቲ ፋውንዴሽን እና ዩኤስ ኤድስ ዩናይትድ ስቴትስ አፍሪካ ዲቨሎፕመንት ፈንድ ከዋሽንግተን ማሌ አንቺሎ ከተሳተፉና እንዲህ ከአፍሪካ 46 ትላልቅ ተስፋ ሰጪ ፕሮጀክቶች ካወጣው ውድድር እዛ ላይ ከነበረው ውድድር ኦልሞስት ከአፍሪካ ከተመረጡት 46 አንዱ መሆን ችያለሁ። ከኢትዮጵያ በእርግጥ ብቸኛው ነኝ። ይሄ በተለይ ይሄ ውድድር ኦልሞስት የኔን ድርጅት ኢንዱስትሪ ኢንዱስትሪ በኢትዮጵያ ላይ ትልቅ ሊቀይር የቻለ እድል ነው። ሌላው ብዙ ካምፓኒዎችን ማየት ችለናል። ይህም ደግሞ ትልቅ ህልም እንዲኖረኝ አድርጓል። ለምሳሌ እነ ቦይንግን ስጎበኝ፣ ጆን ኤንድ ጆንሰን ማምረቻዎችን ስጎበኝ፣ እነ ናሳን ስጎበኝ፣ እነ ሱካን ስጎበኝ፣ ይሄ ኦልሞስት ምን ያህል አሜሪካ ሄዳለች ግን እኛም ከሰራን ምን ያህል መቀየር እንችላለን የሚለውን በተለይ በጣም ትልቅ ስንቅ ሰንቄ ኢትዮጵያ ተመልሼ እንዲሰራ እያደረገኝ አንድ ነገር ነው። ኦፍኮርስ በትንሽ ሌቭል ላይ ግን መድረስ እንችላለን የሚለውን እምነት እንዲኖረኝ ያስችለኛል። ስለዚህ በሁሉም አንግል የማንዴላ ዋሽንግተን ፌሎው ትልቅ ለውጥ አምጥቶልኛል።
በዚህ ስራ ውስጥ ጥቂት ዓመታትን አሳልፈሃል። ንግዱ እንዴት እየሄደ ነው? የእንጉዳይ ምርቱ በአሁኑ ሰዓት ያንተና የአጋሮችህ የወደፊት እቅድስ ምንድን ነው?
በ1000 ዶላር ተከራይቼ ነው በብሮ ዩከታ የጀመርኩት ባላለቅ ህንፃ ላይ። አሁን ላይ እንግዲህ ትሬኒንግ ሴንተር አለን። ስለዚህ መሽሩም ላይ ማሰልጠን ችለናል። በጣም ቆንጆ የሆነ ላብራቶሪ ኢቨን ለምስራቅ አፍሪካዎችን መላክ የሚያስችል ዲቨሎፕ ማድረግ ችለናል። ሪሰርቾችንም እየሰራን ነው። ተሻሻሉ ዝርያዎችን ማውጣት የቻልንበት ሁኔታ ነው ያለው። ከዚህ ውጪ ፕሮዳክሽኑ ላይ 300 በሚል ፕሮጀክት 300 ብቁ አምራቾችን በኢትዮጵያ ውስጥ ለመገንባት እነዚህም ብቁ አምራቾች አትሊስት 20 አምራቾችን እየተከታተሉ ምርቱን ኮሌክት አድርጎ በዚህ 8 ወር ከ3000 እስከ 6000 አምራቾችን ኢትዮጵያ ውስጥ ፎርም ለማድረግ እየተንቀሳቀስን ያለ ነው። ከዚህ ውጪ ቀደም እንደኩ ቻሌንጅ የነበረው ፍሬሽ መሽሩም አይቆይም። ድራይ ሆኖና ፕሮሰስድ ሆኖ ወደ ተለያዩ ምርቶች አሁን በኤክስፖርት ማርኬት ትልቅ ገበያ ያገኘንበት የመሽሩም ቡና አለ። ስለዚህ የቡናን በጣም ኒትሪሽናል ዊች አድርጎ እንደገና ደግሞ የማነቃቃቱንም ኃይል ጨምሮ ግን በጣም ኒትሪሽናል በውጭ በሆነ መልኩ የሚያቀርብ ነው። ሰው የመሽሩም ፕሮሰስ ሆኖ አበትንም እንደገና ኢትዮጵያ ደግሞ ለተጠቃሚዎች የሚደርስበትንም ነገር እያየን ነው። ሌላው ትልቁ እየሰራንበት ያለ ነው የፋሲካ ጾም እንዲሁም የገና ጾም በመሽሩም ነው። ስለዚህ ከተለያዩ ሼፎች ጋር በመተባበር እንግዲህ አዲስ አበባ ውስጥ እንደምታውቀው በሺዎች የሚቆጠሩ የስጋ ቤቶች በጾም ጊዜ ሮብና አርብ ይዘጋሉ። እንደገና በጾም ጊዜ ፋሲካና የገና ጾም ጊዜ ይዘጋሉ። ስለዚህ እነዚህ ስጋ ቤቶች ሳይዘጉ መሽሩም ቅድም እንዳልኩ ስትበላው ስጋንና መሽሩም የመለየቱ ኢንዛይም አንድ ነው፣ ግን እንዴት አድርገን እንሰራዋለን በኢትዮጵያ ትራዲሽን በሚለው ነበረ ጊዜ የፈጀ ነው። ስለዚህ አሁን ሸክላ ጥብሱ ልክ እንደ መሽሩም በመሽሩም ሆኖ ልክ የስጋ ጣዕም ግን በጣም ለጤንነት ጠቃሚ ሆነ ኮሌስትሮል የሚለው እንደገና አንቲ ኮሌስትሮል ባለው እንግዳይ ዝርያዎች እንደገና ደግሞ የመሽሩም ዱለት በመሽሩም ኮምፕሊትሊ ከስጋ ጋር በማስለየ ሁኔታ እንዲሁም ሌሎችም ምግቦቻችንን በመሽሩም አድርገን ሰው እንዲለምደው እንደገና ደግሞ አሁን ላይ እንደምታየው ትልቅ ኢንፍሌሽን አለ። በጣም ተወዳጅ ሰው በቀላሉ መሽሩምን ገዝቶ የሚጠቀምበት ነገር ለማድረግና እነዚህን ያልኩህን ብቅ የሆኑ አምራቾችን አንድ ላይ አስተባብሮ በብዛት እያመረትን ለብዙ ኮሚኒቲ ለመድረስ እየሰራ ነው። ስለዚህ እርግጠኛ ነኝ በመጪዎቹ ትንሽ ዓመታት ውስጥ ትልቅ ለውጥ ይመጣል በማህበረሰቡም ደረጃ።
እጅግ በጣም አመሰግናለሁ ዮናታን በቀለ፣ የሺታኪን ጉዳይ አምራች ድርጅት መስራችና ስራ አስኪያጅ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ሁሉ እንዲገጥምህ እመኝልሃለሁ። መልካም ምሽት።
እኔም በጣም አመሰግናለሁ። እሺ።
ሀብታሙንና እንግዳውን ዮናታን በቀለን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። በትላንትናው ዕለት ኢትዮጵያን ስኪን ቢዩቲ ሴክሬት የተፈጥሮ የውበት መጠበቂያዎችን ማምረቻ ተቋም መስራችና የልቡስ ጥላ መጽሐፍ ደራሲ ከሆነችው ከዮርዳኖስ ጉሽ ጋር አስተዋውቀናችሁ ነበር። ዮርዳኖስ በጋና የጀመረችው የቀሲል ንግድ የተፈጥሮ መዋቢያዎችን ማዘጋጀት እንድትማር አድርጓታል። በአሁኑ ሰዓትም የራሷ ሁለት ማከፋፊያ መደብሮች ያሏት ሲሆን በስሯ የሚሰሩትን 12 ሴቶች የራሳቸው የመሸጫ ሱቅ ወይም ዲስፕሌይ እንዲኖራቸው በማድረግ ራሳቸውን ችለው እንዲወጡ ማድረግ ይችላለች። ኤደን ገረመው ከዮርዳኖስና ራሷን ችላ ከወጣችው የቀድሞ የሽያጭ ባለሙያ ከባንቻምላክ ጥላሁን ጋር ያደረገችው ቆይታ ቀጥሎ ይቀርባል።
ዮርዳኖስ ጉሽ ከኢትዮጵያ ወደ ጋና በመመላለስ የጀመረችው የቀሲል ንግድ እየተጧጧፈ ቢመጣም ከአንድ ዓመት በኋላ በቅባት ወይም በሎሽን መልክ ቢቀርብ የሚሉ አስተያየቶች እንደበረከቱና ይህም ወደ ህንድ ሀገር ተጉዛ ቅመማ እንድትማር እንዳደረጋት ትናገራለች። በጋና የተከፈተው የመጀመሪያ ሱቋም ትርፋማ ሆኖ ተጨማሪ ተፈጥሯዊ ምርቶችን እንድትሞክር እንዳደረጋት የምትናገረው ዮርዳኖስ ጥቂት ጊዜ ከሰራች በኋላ በሀገሪቱ የመጣው የመንግስት ለውጥን ተከትሎ ገበያ በመቀዛቀዙ ወደ አዲስ አበባ እንደተመለሰች ትናገራለች። አዲስ አበባ ተመልሳ ምን እንዳጋጠማት ከምታስረዳበት ይጀምራል።
ኢትዮጵያ ላይ ሞት ማረግ ደግሞ የገጠመኝ ምንድነው? እንደ ጋና ወዛም ቆዳ አይደለም ያለን፣ በጣም ደረቅ ቆዳ ነው። ብዙ ሞይስቸራይዘር ላይ ነው ማተኮር የነበረብኝ እና አዳዲስ ቻሌንጆችን ፌስ ማድረግ ነበረብኝ። ምን ማለት ነው? አዲስ ፎርሙላ ለማ ለደረቅ ቆዳ ላላቸው ሰዎች። እንደገና እዚህ ስመጣ እንደገና ዝም ብለሽ ስሬ አይደለም የምትባይ፣ ፍቃዶች፣ ግብር፣ ታክስ፣ ምገባ፣ የማምረቻ ቦታ እነዚህ የሚባሉ ነበሩ እና በጊዜ በወቅቱ ለእኔ ግራ ገብቶኝ ነበረ። ስራው እንዴት መስራቱን ሳላቅ እነዚህን ነገሮች ሁሉ ማሟላት አለብኝ፣ እንዴት ነው ይሄ መሆን ያለበት ብለው ምንሽ ከነበርኩበት ሲስተም ኮምፕሊትሊ የተለወጠ ሲስተም ነበር የነበርኩት እየገባሁት ማለት ነው።
ቃድ ማውጣቱን የስርዓቱን ሂደት እና አዲስ ያጋጠመሽንም ትግል እንዴት ተወጣሹ?
መጀመሪያ ምን አሰብኩኝ፣ በአካባቢ ያሉ ሰዎችን ሳናገር ኖ ፍቃድ መውጣት የለበትም ከመጀመሪያው አሉ ማለት ነው። እሺ ምን እንደምደረገው በፋቸው ደላላ ፈልጊና ደላላው እቃዎችን ይዞ ያስገባልሻል። ምን አለፋሽ ከግብር መክፈል ጋር ከመጀመር ምን አና አገናኘሽ አሉ ማለት ነው። ኦኬ አልኩኝ። በርበሬ ተራ ሄድኩኝ። ኮስሞቲክስ ደላላ አገኘሁኝ። ሻምፖ ስር ያለ እሺ ብዬ ሰጠሁት። ስድስት ወር እቃ እንዴት ነው አልተሸጠም ይለኛል። አሁን እንግዲህ እኔ ካልኩሌት አድርጌ በቃ በጣም ሰክሰስፉል ልሆን ነው ብያለሁ። ምንም ለእኔ በቃ አምርቶ መስጠት ነው ሰጥቻለሁ። በመሀል እወጣለሁ ገባለሁኝ እና በቃ እቃ ያልተወደደም ማለት ነው ብዬ ተስፋ ቆርቼ አንድ ቀን ደውዬለት ልምጣና በቃ ልውሰደው፣ አንተም ብርና ቦታ የያዘብህ ካልተፈለገ በቃ አልተፈለገም ማለት ነው ልጅ ያልኩት ማለት ስለ አይ አትምጭ ሲል፣ እኔ በተፈጥሮ የሆነ ነገር ከወሰንኩ መመለስ ይከብደኛል። አይሱዙ መኪና ይዤ በርበሬ ተራ መጋዘኑ ሄድኩኝ። ብታሚም ባታሚም ያገኘሁት ብዛት 5 ፍሬ አልቋል። ብሩን ነው መስጠት ያልፈለገ። ያንን 5 ፍሬ በአይሱዙ ይዤ በቃ በጣም እየተበሳጨው ወደ ታች ስወርድ ወደ መገናኛ ልሄድ ቸርቸር ጎዳና ሊሴ ገብረ ማርያም ትምህርት ቤት ፊት ለፊት ሱቅ ይከራያል የሚል አየሁ። ከአሁን በኋላ ከላሎች ጋር በፍጹም አንሰራም አልኩኝ። ወሰንኩኝ። ሱቁን እዛ ተከራየሁኝ። 5 ሻምፖ አስቀመጥኩኝ። ያለውን እወጣለሁ ብዬ ገባሁ።
ምን አጋጠመች? ሱቁሽን ከከፈች በኋላ
ሱቁን ከከፈትኩ በኋላ እድለኛ ሆንኩኝ። የመጀመሪያውን ከፍቼ በአመቱ ሁለተኛውን ከፈትኩኝ። ሶስተኛውን ከፈትኩ። ብራንች ሆነ። እንደኔ አይነት ሰው ስትሆኝ ከቢዝነሱን በላይ ከሰው ጋር ሰው ነው ፍቅሬ ይገሻለና ከሰው ጋር ያለኝ ነገር በጣም እቅ ስለሆነ ልጆቹን አያቸዋለሁ እኔ ጋር የሚሰሩትን ማለት ነው። በጣም ወጣት ናቸው አብዛኞቹ ከአስር ወይ ከአስራ አንድ ያክል ትምህርት ያቋረጡ ናቸው። እዛም ያልደረሱ ሊኖሩ ይችላሉ። እና እኔ እነዚህ ሁሉ መንገዶች ሲሄድ አብረውኝ አሉ። እቃውን ብሸጥ ይችላሉ፣ ግን የእነሱ ህይወት እየተለወጠ አይደለም። ለምን እያደግ ከዛ ይሄ አይዲያ መጣልኝ። እነዚህ ልጆች እኔ አንድ ነገር ካላደረግኩ በቃ ምንም ለውጥ የሚመጣ ነገር አይደለም ህይወታቸው ላይ ጊዜ ምን ወሰንኩ። አሁን የጀመርነው ምሳሌ ከኔ አንድ ሁለት አመት በላይ ከሰራሽ እኛ ራሳችን ብሩን አበደርሻለሁ ኢንሻአላህ ሱቅ እንከራያለን እቃዎቹን ትሰጫቸዋለሽ። ፍራንቻይዝ ሆነ ፍራንቻይዝ በኛ ፎርም ማለት ነው። እንደዛ ስንል እንግዲህ አሁን ላይ እንደምታዩ 29 ብራንች ላይ ደረሰን ማለት ነው።
ስንት ሴቶች አበቃሽ በዚህ አይነት መንገድ?
12 ሴቶች አብቅተናል። እነሱ ደግሞ በስራቸው ማለት ነው እነሱ ጋር የሚሰሩ ወደ 10 ሴቶች ይዘዋል።
ከዮርዳኖስ ኩሽ ጋር በሽያጭ ሰራተኝነት ስራ በመጀመር አሁን ላይ የራሷን የመሸጫ ዲስፕሌይ ይዛ የምትሰራው የ27 ዓመት ወጣቷና የአንድ ልጅ እናት ባንቺ አምላክ ጥላሁን ስለ ህይወቷና አሁን ስላለችበት ሁኔታ እንዴት አስረዳለች።
ልትከመለደ በፊት 40 ገን ነበር። ነጥቅልኝ ስራ አልሰራም የመጀመሪያ ስራ ይነቅጣጋ። ከዛ በፊትም ስራ አልነበረኝ። ተማሪ ሆኜና እንዳጋጣሚ ነገሮች አልተስተካከሉልኝና እዚጣቱ 40 ገር ሚሄድ ነበረ። 40 ገር ነበር ይሰራው ጊዜ ለታምት ሲሆነ ግዴታ ስራ መስራት እንዳለብኝ ስል ጋዜጣ ስራ ለሚፈለግ ሲወጣ መጀመሪያ ነው ያገኘኋቸው እሷ። እኔ ደግሞ ከልጅ ጋር ስራ ብዙ አይመችም ብዙ ነገሮች ካለ ከልጅ ጋር እንሂድልኝ አልነበረ እና የእሷ እንዳጋጣሚ ሰአቱ ማታም ጣቱ የሚገባበት የሚወጣበት ሰዓት በጣም አሁን ሆነ ያገኘት እና በደላላ ነበር የሄድኩት። ሄድን እሷን በጣም በቃ በአንዴ ነው በጣም የምትቀልቻ ናት። በአንዴ ሳቃት ብዙ ጊዜ ይቆያው እና ቆምታ ያገኘ ነበር ይመስለኝ። ወዲያውኑ ስራው አለማመደችም እኔም አልከበደኝም። ሁሉ ተቀበልኳት። ሽያጭ ነው።
አሁን ታዲያ በምን አይነት ሁኔታ ላይ ነው ያለሽ? የራስሽ
አሁን ያለበት ሁኔታ በጣም ዳይ ብዙ ለውጦች አሉ። እንዲሁም ቤቄ አውዬ ለንዚ የሚያስፈልገኝ ነገሮች እንዳለ አሟልቼ ነው በአሁኑ ሰዓት ያለ። ለማንም ሰው እጅ አልፈልግም። ይህናት እንደዚህ ህንጻ ላይ ብስሌች አሉትም ነው ተከራይቶ ከሷ እቃውን አመጣለው ነው እቃዎች ከሳን ሞቶ የራሴ ተርፉ የራሴ ቤኪራይ ተፍ የሚፈልጋቸውን ነገሮች
ማሟላት ከሱ ለሚሰራ ላይ ነው። የኢኤስቢ ሴክሬትስ መስራች ዮርዳኖስ በቀጣይ ምርቷን ወደ ዓለም አቀፍ ገበያ ለማስገባት እየጣረች መሆኑንም ነው የምትገልጸው።
ኢኤስቢ ሴክሬት ምርቶች አሁን ጀምረናል፣ ኤክስፖርት ጀምረናል። በቅርብ ዲሲ ላይ እቃዎቻችን ይገባሉ። አሁን ደግሞ ዌስት አፍሪካ ላይ በጣም እየተንቀሳቀስን ያለ ነው እና አድጎ ትልቅ ደረጃ የሚደርስ ነው። ሳይዘነጋ ሰውን ሳይዘነጋ ማለት ነው።
አድማጮቻችን፣ ከዮርዳኖስ ኩሽ ጋር የነበረን ቆይታ እዚህ ላይ ተጠናቀቀ። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ፍቅር እንድክራ But mette ikanya
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
Chang kurguro Terakal chinji Ka I'm now zendiro So we can I attend